ሰላም ለአንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ዝግጅቶች መካከል
እኛ ለመያዝ በጣም መጀመሪያ ካንተ የሚጠበቀው ታማኝና ጥሩ ስራ መስራት ነው እና ይሄው ለማድረግ ደግሞ እኔ እዛ ቤት የተከራይት እዛ ያደርኩ ነው። ለሊት 5-6 ሰዓት የሰራው ነው እንትኑ ያደረኩት ማለት ነው። እና ደንበኛ ለመያዝ ብዙ አልተቸገርኩም። በቶሎ ነው የለመደልኝ።
ባብሎም አባዲን ነው የሰማነው። ባብሎም ኢትዮጵያ ውስጥ ከሚኖሩ ኤርትራውያን ስደተኞች መካከል አንዱ ነው። በስደተኝነቱ ዘመናት የገጠሙትን ችግሮች ለመፍታት የጀመረው የኤሌክትሮኒክ ጥገና ስራ መልካም ውጤትን እያስገኘለት ነው። ቆየት ብሎ በሰፊው ያጫውተናል። ዛሬ ምሽት እኒህና በተለይም ደግሞ ዓለም አቀፉን የስደተኞች ቀን ላይ ያተኮሩ መሰናዶች ይቀርቡበታል። ሀብታሙ ስዩም መሰናዶውን እመራለሁ። ንጉሥ ታምሬ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችን ስለምትቆዩ አስቀድመን በእጅጉ እናመሰግናለን። ወደ መጀመሪያው መሰናዶ እንሻገር። አባዲ ኢትዮጵያ ውስጥ ከተጠለሉ በሺዎች የሚቆጠሩ ኤርትራውያን ስደተኞች መካከል አንዱ ነው። ከአራት ዓመታት በፊት ወደ ኢትዮጵያ በመጣበት ወቅት የገጠመውን ችግር ለመቋቋም በማሰብ የጀመረው የኤሌክትሮኒክስ ዕቃዎች ጥገና ስራ ቀስ በቀስ ወደ ስኬት ጎዳና እየወሰደ ይገኛል። በሀምሎም ያለፈበትን የህይወት መንገድ ለዘጋቢያችን ገብረ ሚካኤል ገብረመድን ነግሮታል።
ባቦ ነው አባሪ ይባላል። በኢትዮጵያና ቋጠር 2010 ነው አዲስ አበባ የገባው። ልክ አዲስ አበባ ሲገባ በሩትኛ ወር ነው የኤሌክትሮኒክስ ጥገና ስራ የጀመርኩት ማለት ነው። ስፔሻል ቲቪ የሚባል ስራ ቲቪ ቴሌቪዥን እየሰራሁ ነው ያለው። ስራው በጣም ቆንጆ ነው። በጣም ብዙ ስራ ነው ያለ። ለመስራት ብቻ አንተ ፍላጎት ይኖር ተጋት ይኖር እንጂ ስራ ቆንጆ ነው።
ወደዚህ ስራ ለመግባት ምን አነሳሳ? ባህበለም
ወጭ ማለት በጣም ስለከበረኝ እኔ ሁለት ወር ከተቀመጥ በጣም ከበደኛ ምን ማድረግ አለብኝ ምን ስራ መስራት አለብኝ ቤት ያስብ። ድንገት አንድ ጓደኛ አብረን ኮሌጅ የተማረኝ አገኘሁት። ፍሪጅ ጥገና ነው የሚሰራው። ከዛ እኔ ፍሪጅ ነው የምሰራው። ሲሰራ ተቆጥሮ ነው የምሰራው፣ ግን ምንም ትርፍ የለውም። እኔ የሚያስበው የራት ራ መስራት ነው የሚፈልገውና ትንሽ የሚያገኝ ሰው ካገኘው እሰራለሁ አለኝ። ዛን ጊዜ እኔ ደግሞ ለመስራት በጣም ፍላጎት ስለነበረኝ እኔ ደግሞ ቲቪ መስራት እችላለሁ ኤሌክትሮኒክስ ተምሬ ለመጣሁትና አብረን ብንሰራ ምን አልኩት። እሺ አለኝ። ከዛ በማክስቱ ስራ ቤት ፍለጋ ጀመረን ማለት ነው። ቁጭ ከማለት መስራት ይችላል ለማለት ነው የጀመርኩት። እኔ መጀመሪያ ስጀምር ምንም እንኳን መናገር ማለት መስማቱን በጣም ይከብደኝ ነበር አማርኛው። ግን ይሄ ጓደኛ ግን እዚህ አዲስ አበባ የተወለደች ልጅ ነበረ። ከሱ ጋር በወረቀት የጻፍኩ ነው የጀመርኩት ማለት ነው። እና እኛ ስራ ደግሞ ከቋንቋ በላይ ማለት በእጅ የምትናገረው ነገር ስለሆነ እኔ በመናገር ብዙ አልተቸገርኩም። ብቻ እኔ ፍላጎቴ መስራት ብቻ ስለነበረ የሚገጥመኝ ችግር ብዙ ነበረ፣ ግን ትኩረት አልነበረም እዛ ችግር ማለት ነው።
ስራው ቶሎ ተዋወቀልህ? ቶሎ ደንበኛ ፈራህ? እንዴት ነበረ? እስኪ ግለጽልኝ።
እኛ ለመያዝ በጣም መጀመሪያ ከአንተ የሚጠበቀው ታማኝና ጥሩ ስራ መስራት ነው እና ይሄው ለማድረግ ደግሞ እኔ እዛ ቤት የተከራይት እዛ ያደርኩ ነው። ለሊት 5-6 ሰዓት የሰራው ነው እንትኑ እያደረኩት ማለት ነው። እና ደንበኛ ለመያዝ ብዙ አልተቸገርኩም። በቶሎ ነው የለመደልኝ።
ለውጡን እንዴት ታየዋለህ?
የራስህን ስራ መስራት ያለ ጉልበት ያለ ሞራል ያለ ግብር በጣም ትጠቀማለህ። እኔ እዛ የራሴ ስለሆነ ነው ሌሊት እስከ 5-6 ሰዓት እየሰራሁት። ተቆጥሬ ብሰራ እንደዛ አይነት ስራ መስራት አልችልም። በሰዓት ገብተህ ብሰራ በሰዓት ነው የምትወጣው። እና የራስህ ስለሆነ ያለ ጉልበት በጣም ትጠቀማለህ፣ ኃይል ትጠቀማለህ። እና ራስህን ስራ በጣም ጥሩ ነው ብዬ ነው የሚያስበው። ያገኘው ብር እቃ ትላለ፣ አብዴት ታደርጋለ፣ ሁሉ ወደዛ ነው የምታደርገው። የምታጠፋው አይደለም፣ ኢንቨስት ታደርገዋለ፣ እየጨመርክ ነው። አሁን ለምሳሌ አንድ እቃ ያስፈልጋል። ያገኘው ብር እዛ እቃ ገዝተ አብዴት እያደረክ ነው የምትሄደው ማለት ነው።
አሁን ስራችሁ እያደገ ሄዷል? ምን ደረጃ ላይ ደርሷል? ከየት ተነስቶ የት ደረሰ? አሁን
እያደገ ነው የሚሄደው። ከቀን በቀን በጣም እየጨመረ ነው የሄደው። እኛ መጀመሪያ ስንጀምር የሁለት ወር መክፈል እንኳን ብር አልነበረንም። በጣም ጥሩ ሰዎች ናቸው እኛ ግቢ ያሉ። መጀመሪያ ብር ጎለን የሁለት ወር መክፈል ስላልቻል ጎለን ነበረና ብር እሷ ልጅቷ ጨምራ ነው የከፈለችልን። አሁን ጊዜ ግን የራሴ መኪና ይዤ ለጥያ ትርት ጊዜ ደግሞ ሌላ ጨማር ስራ ይሰራው ነው ያለውት ማለት ነው። ሰርግ ተሰራለ ኮንትራክት ወደ ኤርፖርት ሚሄዱ ኮንትራክት ወደ ሰርግ ሚሄዱ ተጨማር ስራ ይሰራው ነው ያለው። ከሰው ምን ተጠብቀው የለም እግዚአብሔር መስገን ተጨማር የትልቅ ደረጃ ለመድረስ ኢንቨስት ለማድረግ አሁን ለምሳሌ ቲቪው ወደ ቦንዲንግ ማሽን የሚባል ስራ ትልቅ ስራ እንደ ፋብሪካ አይነት መስራት እንደዛ ካልሐሰብን እንጂ ለራሳችን አሁን ጊዜ ራስን ችለን በጣም ጥሩ ደረጃ ነው ያለን።
ምን የምታስተላልፈው መልእክት አለ ለሌሎች እንደዚህ በተለይ ችግር ላይ ላሉ ወጣቶች?
እኔ በጣም ማምከር የምፈልገው ኡጅ ከማየት ትንሽ ነገር መስራት ይልጣልኝ ነው የሚለው። በጣም አንድ ጊዜ አንድ ከቤት ተወጣ ደግሞ ብዙ እድሎች አሉ። እኔ መጀመሪያ ስንጀምር በረኝ ከሰው ጋር ምግኝት አሁን ጊዜ በጣም ጥሩ ነው። ብዙ ትላልቅ ሰዎች ትገናኛለህ። በሰው ከተገናኘ ደግሞ በሰው ደግሞ ሌላ ተጨማር ስራ ታገኛለህ። ብዙ ኦፖርቹኒቲ አለው ብዬ ነው የሚያስበውና ቁጭ ማለት አይ ነጠበቀ ያለባቸውም ያላችሁ ብር ኢንቨስት በማድረግ ይሁን ትምህርት በመማር ራሳችሁ ከፍ ማድረግ አለባችሁ የሚያስብ እንመክራቸው ማለት ነው።
ደም ብለን የሰማነው ዘጋቢያችን ገብረ ሚካኤል ገብረ መድን ኢትዮጵያ ውስጥ ከተጠለሉ በሺዎች የሚቆጠሩ ኤርትራውያን ስደተኞች መካከል ከአንዱ ከባህሉም አባዲ ጋር ያደረገውን ቆይታ ነው የሰማነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ እንሻገር። የአሜሪካ ድምጽ የስደተኞች ሕይወትን የሚቃኝ የአንድ ቀን ትዕይንት ተብሎ አንድ ቀን በስደተኞች ሕይወት ውስጥ የተሰኘ ዘጋቢ ፊልም ይፋ አድርጓል። 75 የዜና ቡድኖች በ32 ሀገሮች ተሰማርተው በአንዲት ቀን ውስጥ የተለያዩ ስደተኞችን ውሎ በመቅረጽ ያጠናቀሩት ፊልም ነው። ይህ ፊልም በአማርኛ ቋንቋ ተተርጉሞ ለእይታ ቀርቧል። ከዚህ ዘጋቢ ፊልም ላይ ቀንጭበን በመቀጠል እናሳያችኋለን።
መሰደድ ጥሩ አይደለም። አንዳንዴ ልጆችህ የሚከፍሉት ዋጋ አለ። እነዚህ ልጆች እዚህ ፓኪስታን ውስጥ ከአፍጋን ወላጆች የተወለዱ ናቸው። ቤተሰቦቻቸው የሚቀምሱትን ነገር ለመግዛት ጥቂት ገንዘብ ለማግኘት የከተማ ቆሻሻ መጣያ ውስጥ ቁርጥራጭ ወረቀት ለማግኘት ሲቆፍሩ ይውላሉ።
ሌላ ምርጫ የለኝም። ቤተሰቦቼ ሄድና ገንዘብ ፈላልግ ብለውኛል። ምን እንደምሰራ ጠይቀውኝ ቆሻሻ እንደማነሳ ሰነግራቸው የማትረባን አሉኝ።
አልፎ አልፎ ቆሻሻው ውስጥ የሆነ ነገር ይገኛል። ነገር ግን አንዳች የጎደለ ነገር እንዳለ ያውቃሉ።
ጠዋት አንድ ሰዓት ላይ መጥቼ ፀሐይ ስትጠልቅ ወደ ቤቴ መለሳለሁ። በአንድ ኪሎ ግራም ወረቀት 6 ሩፒ አገኛለሁ። ድሆች ነን። ቆሻሻ ወረቀት ከመለቃቀም የተሻለ ምርጫ የለንም። ሌላ ምን ልንሰራ እንችላለን? ምንም ገንዘብ የለንም እኮ። ትምህርት ቤት መግባት አልችልም። እንዴት እንደሚጸለይ እንኳ አላውቅም። ምንም ነገር አላውቅም። ምን ልናደርግ እንችላለን?
ዛሬ ከፊታችን ብዙ ነገር ይጠብቀናል። የዓለም የስደተኞች ቀን ከሌላው ቀን በምንም የተለየ አይደለም። በስተደቡብ ምዕራብ ከ9000 ኪሎ ሜትር በላይ ርቆ በሚገኝ በዓለም እጅግ ከቆዩት የስደተኞች መጠለያ ሰፈሮች በአንድ ውስጥ የትምህርት ቀን ተጀምሯል። ስደተኛዋ ሶማሊያዊት መምህርት ስደተኞችን ህጻናት ባዮሎጂና ታሪክ ታስተምራለች።
ወላይ ማንታ ማለት ነው ወይን ዋዮ ማንቲ ቁህል ኦላ ቁንሰዲ
የዛሬ ዕለት ለኛ ታላቅ ቀን ነው። የዓለም የስደተኞች ቀን ነው። ቀኑ ስደተኞች የሚከበሩበትና የሚበረታቱበት ነው። ለኛ ልዩ ቀን ነው።
ነገር ግን ፋጡማ እዚህ የምትቆየው የነጻ ትምህርት ዕድል ለማግኘት ከመለከተችበት እየሰራች መኖር ከምትችልበት ሀገር ከካናዳ ምላሽ እስክታገኝ ብቻ ነው። ማዕከላዊ አፍሪካ ሪፐብሊክ ውስጥ ከሚካሄደው ውጊያ የሸሹ ስደተኞች የዓለም የስደተኞች ቀን ዝግጅትን አብረው መታደም እንዲችሉ በዚህ ማለዳ እዚህ እንዲገኙ ተደርጓል። ከአካባቢው ባለስልጣናት የሚያበረታቱ መልእክቶችን አዳምጠዋል። አዳዲስ ቲሸርቶችም ተሰጥቷቸዋል። ሚሊየን ከሚሆኑት የዓለም ስደተኞች ፍልሰተኞችና ተፈናቃዮች አብዛኞቹ የሚኖሩት መጠለያ ሰፈሮች ውስጥ አይደለም። ወደ እንደዚህ አይነት ከተሞች ይፈልሳሉ። ባህር ተሻግሮ ከብሪታንያ 35 ኪሎ ሜትር ርቀት ላይ ስደተኞች የጥቃት ኢላማ መደረጋቸውን ይናገራሉ።
ፈረንሳይ ስደተኞችን ወይም ፍልሰተኞችን ይዞ ማቆያ ቦታ ያለመያዝ ፖሊሲ ነው የምታራምደው። በመሆኑም በሰሜናዊ አካባቢዎቿ ብዙ እንዳይቆዩ ለማድረግ ባለስልጣኖቿ ማድረግ የሚችሉትን ሁሉ ለማድረግ እየጣሩ ነው።
ለስደተኞች ድጋፍ መስጠት የሚያስችል መዋቅር ተዘርግቷል። ወደ 100 የሚጠጉ በጎ ፈቃደኞች አዲስን ይመጡትን ይመግባሉ። ሆኖም ምንም እንኳን በቂ አቅምና ጥረት ያለ ቢመስልም በተጨባጭ ግን ስደተኞችን መርዳት እየከበዳቸው መጥቷል።
ፖሊስ በጎ ፈቃደኞችን ለማዋከብና ለማሸሽ ብዙ ዘዴዎችን ይጠቀማል።
ምንም እንኳን ፖሊስ አብዛኞቹን ስደተኞች ከአይን እንዲርቁ ቢያደርግም ዛሬ እንኳን ጫካው ተብሎ ደሚታወቀው የድንኳን ከተማ የነዳን ሳለን መኮንኖቹ በየመንገዱ ዳር በርካታ ስደተኞችን እየያዙ ሲያስሩ አይተናል። ፖሊስ ጫካውን እስከዘጋበት እስከዛሬ 3 አመት ድረስ ካሌ በብዙ የሚበልጥ ቁጥር ያለው ፍልሰተኛ ነበረበት። ያለ ስጋት እፎ ይባልበታል ወደሚባለው ካሌ የሚዘልቁ መንገዶችን ለመዝጋት በሽዋጥረውታል።
ይሄ 10,000 ሰው ይኖርበት የነበረው አሮጌው ጫካ ነው። አሁን ባዶ ነው። ሁሉም ነገር ተወስዷል፣ ተቃጥሏል፣ ተወግዷል። መግባት ክልክል ነው። የሚገርመው ነገር ግን ይህ ቦታ አሁን የሚፈልሱ ወፎች ማረፊያ ሆኗል። ወፎች የማረፍ መብት አላቸው፣ የሰው ልጅ ግን አይችልም።
ዛሬ ጫካው አስከፊ ሆኗል። እዚህ ስንደርስ ቡድናችንን አስፈራሩንና ፊልም እንዳንቀርጽ ከለከሉን። በእጅ ስልክ ፎቶ ለማንሳት ለአንዱ መክፈል ነበረብን። እነርሱን ለማባረር ፖሊስ በየሁለት ቀኑ እንደሚወራቸው በመሬት ይናገራሉ። ብሶታቸውን ለማሰማት ለዛሬ ከሰዓት በኋላ ጋዜጠኞችን ጠርተዋል። ለመድረስ መፍጠን አለብን። ውስጥ የሚሰሙት የሙዚቃ ድምጾች የፊሊፖ ግራንዲን ዝግጅት ቦታ መድረስ ያበስራሉ። በፈረንጆቹ አቆጣጠር ከ2016 ዓመተ ምህረት አንስቶ የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ናቸው። በእነዚህ 3 ዓመታት ውስጥ የስደተኛው የፍልሰተኛውና የተፈናቃዩ ቁጥር ከ60 ሚሊዮን ወደ 71 ሚሊዮን አካባቢ ጨምሯል። ከባድ ኃላፊነት ነው ሀብት አንቀሳቅሶ ይህን ሁሉ መርዳት። እዚህ እንዲመጡ የተደረገው ስደተኞች ሰርተው ማሳካት የሚችሉትን ነገር ለማሳየት ነው። ስደተኞቹ ትኩረት ስበዋል። ባደረጉትም ሁሉም ኮርተዋል። አንዳንዶቹን መደብሮች ግን ከአንድ ሌላ ባለስልጣን ጋር ወሬ ይዘው ሳይመለከታቸው ባጠገባቸው ያልፋሉ። እዚህ 1700 ኪሎ ሜትር ርቀት ላይ የዓለም የስደተኞች ቀን የበዛ ስነ ስርዓት በሌለበት ሁኔታ ተጀምሯል። አዳምና ቤተሰቦቹ በ2015 ዓመተ ምህረት ከሶሪያ ተፈናቅለው ከመጡ በኋላ ቀስ በቀስ እየተንፋቀቁ ሰሜን ደርሰዋል። ድንበሩ ሲዘጋ መውጫቸው ቀሩ። በዛሬው የዓለም ስደተኞች ቀንም እዚሁ ናቸው።
እኔም ጦርነቱንና ሌሎች ብዙ ችግሮችን አመልጠው እንደመጡት እንደ ብዙዎቹ ስደተኞች ነኝ። ቀን እንዲወጣልን እንፈልጋለን። ራሳችንም ለእኔ ቤተሰቦችም ድጋፍ ማግኘት አለብኝ። ስለ ቤተሰቤ ምን ላድርግላቸው እንደምችል አስባለሁ።
በአሜሪካ ድምፅ ከተዘጋጀው የስደተኞችን ህይወት የሚቃኝ የአንድ ቀን ትዕይንት ሆኖ አንድ ቀን በስደተኞች ህይወት ውስጥ ከተሰኘው ዘጋቢ ፊልም የተቀነጨበውን የተመለከትነው አድማጮቻችን፣ ተመልካቾቻችን አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር ብዙዎች እስር ቤት ወንጀለኞች ጊዜያቸው እስኪያበቃ ድረስ ርቀው የሚቆለፍባቸው ቦታ አድርገው ነው የሚወስዱት። ይሁንና እነዚህ ህግ ታራሚዎች አስፈላጊ የሆነ ተሐድሶና የህይወት ክህሎት አዳብረው በሰላም ማህበረሰቡ እንዲቀላቀሉ በዩናይትድ ስቴትስ ያለ አንድ ግዛት የራዲዮ ጣቢያ በመክፈት ማረሚያ ቤት ውስጥ ያሉ ታራሚዎችን ለየት ያለ እድል ፈጥሮላቸዋል። የሼሊ ሸንድለርን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ይህ በኮሎራዶ የሚገኘው የሴቶች ማረሚያ ቤት በእሾሃማ የሽቦ አጥር ተከቧል። ነገር ግን ውስጡ እጅግ ወዳጃዊ ነው። የእስር ቤቱን ኮሪደር አቋርጦ ሲኬድ እንደውም የሬዲዮ ጣቢያ ጭምራለው። ሲንቲያ ጎንዛሌዝ ኢንሳይድ ዘ ዋየር ወይም ከሽቦ አጥሮቹ ውስጥ የተሰኘው ሬዲዮ ላይ የምትሰራ የህግ ታራሚ ናት።
እንኳን ወደ ዋየርስ ነጻ የቅሪ ማዕከል በደህና መጣችሁ። ሲንቲያ ጎንዛሌዝ ነኝ ከዴንቨር ማረሚያ ቤት።
አምበር ፒርስ እና ሳራ ቤሪም አብረዋት የሚሰሩ ታራሚዎች ናቸው። ከሽቦ አጥሮች ውስጥ የተሰኘው የኮሎራዶ ማረሚያ ቤት የሬዲዮ ጣቢያ በዩናይትድ ስቴትስ በአይነቱ የመጀመሪያው ነው። የህግ ታራሚዎች በያሉበት ክፍል ሆኖ መሰናዶን ይሰማሉ። ከእስር ቤቱ ውጭ ያሉ ሰዎች ደግሞ በስማርት ስልኮቻቸው ላይ ያሉ መተግበሪያዎችን በመጠቀም ማዳመጥ ይችላሉ። ሲንቲያ ጎንዛሌዝ በዚህ መሰናዶ ላይ በሳምንት ለ50 ሰዓት ያህል ታገለግላለች።
ማታ ተኝቼ ነግቶ ስራ እስክሄድ ጓጓለሁ።
የሬዲዮ ቡድኑ ዜናና ሙዚቃ ያዘጋጃል። ከማይክሮፎኑ ጀርባ ወይም ቢሃይንድ ዘ ማይክ በተኛው መሰናዶ ደግሞ ከእስር ቤቱ ታራሚዎች ጋር ቃለ መጠየቅ ያደርጋል። በዚህ በዛሬው መሰናዷ ሲንቲያ ጎንዛሌዝ በድጋሚ ወደ ሱስ ህይወት የገባችና ሱስ ከልጆቿ ርቃ ለእስር እንድትዳረግ ያደረጋት እናት ጋር ቃለ መጠየቅ እያደረገች ነው። ሲንቲያ እንዲህ ብላ ትጠይቃለች። ልጆችሽ በጣም እንዲያውቁትና እንድረዱት ይቅር እንዲሉሽ የምትፈልጊው ነገር ምንድን ነው?
ከልጆቼ በላይ ሱስን መርጫለሁ። ለመናገር ቢከብድም እውነታው ይሄ ነው። ስለዚህ ይህ ደግሞ ዋጋ ያስከፈላቸው ነው። ይቅር እንዲሉኝ ጸሎቴ ነው።
ሲንቲያ ስለ ጸጸት በግልጽ ማውራቱ ለተናጋሪው ተንፈስ የሚያደርግና የሚያገግምበት መንገድ እንደሆነና ራሷን ጨምሮም አድማጮችም የሚጸጸታቸው ነገር አለ ትላለች።
ጥቃት ፈጽሜ የጎዳው ሰው ነበር እና ቤተሰቦቹን ትቻቸዋለሁ።
ባልደረባዋ ሳራ ቤሪ ወንጀል በአብዛኛው ሰዎች ቅስማቸው ሲሰበር የሚሰሩት ነገር ነው ትላለች። እሷም ራሷ ካለፈ ህይወቷ ለማገገም እየሞከረች እንደሆነና በሬዲዮ መሰናዶ አማካኝነትም ሌሎች ታራሚዎችን እያስተማረች መሆኑን ነው የምትናገረው።
እዚህ የማህበረሰቡ አካል የሚሆኑበትን ቦታ ነው እየፈጠርን ያለ ነው።
ብራያን ኮናሮ የዴንቨር ዩኒቨርሲቲ የፈጠራ መገናኛ ብዙሀን አማካሪ ሲሆን የሬዲዮ መሰናዶ መሪዎቹን እያገዘ ይገኛል። ኮናሮ ሬዲዮ ታራሚዎቹ በዚህ በማረሚያ ቤት ውስጥና በውጭም ግንኙነት እንዲፈጥሩ ረድቷል ይላል።
በመቶ የሚሆኑት በኮሎራዶ ማረሚያ ቤት ያሉ እስረኞች ወደ ማህበረሰብ ተመላሽ ናቸው። ስለዚህ ተመልሰው ሲሄዱ ስኬታማ በሆነ መልኩ ስርዓቱን እንዲቀላቀሉ ምን እያደረግን ነው?
ይሄ የኮናሮ ጥያቄ ታዲያ ያዘጋጇ አምበር ፒርስም ጥያቄ ነው። ከአስር ዓመት የእስር ጉዞ በኋላ ለመፈታት የቀሯት 2 ዓመታት ብቻ ናቸው።
እኔ ከዚህ ስወጣ ምንድን ነው የምሆነው?
አምበር ሌሎች ታራሚዎች ያጋጠማቸውን የተሳካላቸውንና እንዴት እንደተታገሉት በማጋራት ውስጥ እሷም በራስ መተማመኗን እያገኘች እንደሆነ ትናገራለች።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባችን እንሻገር። በአፍሪካ ከፍተኛ ቁጥር ያላቸው ስደተኞችን ከሚያስጠልሉ ሀገራት አንዷ በሆነችው ኢትዮጵያ ከአንድ ዓመት በላይ ለሚሆን ጊዜ በዘለቁ ግጭቶች ምክንያት በትግራይ፣ በአፋርና ቤንሻንጉል ክልሎች ተጠልለው የነበሩ ኤርትራዊ፣ ደቡብ ሱዳናዊና ሱዳናውያን ስደተኞች ለከፍተኛ ችግር መጋለጣቸውን የተባበሩት መንግስታት የስደተኞች መርጃ ድርጅት የኢትዮጵያ ተወካይ ዶክተር ማማዱ ባልዴ ለአሜሪካ ድምፅ አስታውቀዋል። ዶክተር ማማዱ ባልዴን ያነጋገረቻቸው ስመኝሽ ቆይናት በመቀጠል ይቀርባል።
Thank you so much, Dr. Balde, for joining us today to talk about the status.
Dr. Balde, በሰሜን ኢትዮጵያ ግጭት ከተቀሰቀሰ ወዲህ ግጭቱ ጉዳት ካደረሰባቸው የህብረተሰብ ክፍሎች ውስጥ ስደተኞች የሚገኙበታልና በዛ አካባቢ ያሉ ስደተኞችና መጠለያ ጣቢያዎች አሁን ያሉበት ሁኔታ ምን ይመስላል?
ኢትዮጵያ remains one of the largest refugee hosting countries on the continent and large refugee populations include
Ethiopia አሁንም በአፍሪካ ከፍተኛ ቁጥር ያለው ስደተኞችን ከሚያስተናግዱ ሀገሮች አንዷ ናት። እነዚህ በጋምቤላ የተጠለሉትን የደቡብ ሱዳን ስደተኞች፣ በሶማሌ ክልል የሚገኙትን የሶማሊያ ስደተኞች፣ በትግራይና አፋር ክልል የተጠለሉ የኤርትራ ስደተኞችን ያጠቃልላል። ግጭቱ በደቡብ ሽመልባ ኤርትራዊ ስደተኞች ይኖሩባቸው የነበሩ መጠለያ ጣቢያዎችን እንዲፈርሱ አድርጓል። እዚያ ከነበሩት ስደተኞች አንዳንዶቹ እዚያው ትግራይ ወደ ማአይንና አዲ አሩሽ ሄደዋል። የተወሰኑት ደግሞ ወደ አዲስ አበባ መግባት ችለዋል። ይሄ አንደኛው ግጭቱ ቀጥታ ጉዳት ያደረሰበት የስደተኛ ቡድን ነው። ከዚህ በኋላ ግን በሚያሳዝን ሁኔታ 3 ሌላ የስደተኛ ጣቢያዎች ጉዳት ደርሶባቸዋል። ሁለቱ በቤንሻንጉል ክልል ሱዳናዊና ደቡብ ሱዳናዊ ስደተኞችን የሚያስጠልሉ ነበሩ። ሶስተኛው ደግሞ በበርሃሌ ኤርትራውያንን የሚያስጠልሉ የነበሩ ናቸው። ስለዚህ ግጭቱ በቀጥታ ስደተኞች ላይ ህይወታቸውን አደጋ ላይ በመጣል መብታቸውን በመግፈፍና መተዳደሪያቸውን በመሳጣት ተጽዕኖ አሳድሯል።
እነዚህ ጉዳት የደረሰባቸው ስደተኞች ምን ያክል ይሆናሉ? አሁንስ በምን ሁኔታ ውስጥ ነው ያሉት?
We still have, as we speak, over 13,000, 12,000.
አሁን በመንነጋገርበት ወቅት ትግራይ ውስጥ በአስቸጋሪ ሁኔታ ውስጥ ያሉ 13,000 ስደተኞች አሉ። የተወሰኑት ደግሞ አፋር ውስጥ ናቸው። እነዚህ ሽሪያ ጠገብ በማይአይንና አዲ አሩሽ መጠለያ ጣቢያዎች የሚገኙ ኤርትራዊ ስደተኞች ልክ እንደሌላው የትግራይ ህዝብ በጣም አስቸጋሪ ህይወት ነው እየኖሩ ያሉት። እንደ መፍትሄ UNHCR ከሌሎች ከሚመለከታቸው አካላት ጋር እየተነጋገረ ያለው ስደተኞቹ ግጭቱ ካለባቸው አካባቢዎች ርቀው ወደሚገኙ የአማራ ክልል አካባቢዎች እንዲዘዋወሩ ለማድረግ ነው።
Do you see relocating these Eritrean refugees?
ከኤርትራና ከሌሎች ሀገራት የመጡ ስደተኞችን የማዛዋወሩ ስራ ተግባራዊ ሆኗል ወይስ በቅርቡ ተግባራዊ የሚደረግ ነው?
Yes, we already have close to 14,000 Eritrean refugees who are now in the
እስካሁን 14,000 የሚጠጉ ኤርትራውያን ስደተኞች በአማራ ክልል ሰፍረዋል። እነዚህ በገዛ ፈቃዳቸው የሄዱ ስደተኞች ናቸው። በተጨማሪም ከመንግስትና ከሌሎች የሚመለከታቸው አካላት ጋር ሆነን ፈቃደኛ የሆኑ ስደተኞች ወደ አማራ ክልል እንዲሰፍሩ የሚደረግበት ሁኔታ ላይ እየሰራን ነው። በተጨማሪም በክልሎችና በፌዴራል መንግስት ድጋፍ ከቤንሻንጉል ክልል 14,000 የሱዳንና ደቡብ ሱዳን ስደተኞችን እንዲሁም በአፋር ክልል የነበሩ 5,000 ስደተኞችን አዘዋውረናል። እነዚህ ቀጣይነት ያላቸውና ለስደተኞች የተሻለ ጥበቃ ለማድረግ የሚደረጉ ጥረቶች ናቸው።
እንግዲህ ወደ ከተማ የሚገቡ ስደተኞችም ቁጥር በከፍተኛ ሁኔታ እየጨመረ መሆኑን የተለያዩ የሚወጡ ሪፖርቶች ያሳያሉና በአሁኑ ሰዓት ቁጥራቸው ምን ያክል ነው? UNHCRስ ምን አይነት ድጋፍ ነው የሚያደርግላቸው?
There are over 70,000 urban refugees as we speak.
በአሁኑ ወቅት ከ70,000 በላይ ስደተኞች በከተማ ውስጥ ይገኛሉ። ብዙዎቹ የጥሬ ገንዘብ ድጋፍ ነው የሚደረግላቸው። ግን በኢትዮጵያ የሚኖር ሁሉም ሰው የሚረዳው የዋጋ ግሽበትና ከፍተኛ የሆነ የኑሮ ውድነት እነሱንም ችግር ውስጥ ከቷቸዋል። UNHCR የሚሰጠው ገንዘብ የሚያስፈልጋቸውን የሚያሟላ አይደለም። ስለዚህ በዚህ አጋጣሚ ዓለም አቀፍ አጋሮች ለነዚህ ስደተኞች ተጨማሪ ድጋፍ እንዲያደርጉ መንገር ፈልጋለሁ።
እንግዲህ ሌላው ችግር የሀገር ውስጥ ተፈናቃዮች ቁጥር እጅግ በጣም እየጨመረ መሄድ ነው። እንደ አውሮፓውያን አቆጣጠር በ2021 ዓ.ም ምረት በኢትዮጵያ የተመዘገበው የሀገር ውስጥ ተፈናቃዮች ቁጥር በዓለም ላይ በአንድ ዓመት ውስጥ በመፈናቀል ከተመዘገበው የበለጠ ነውና የነዚህ ተፈናቃዮች ሁኔታስ ምን ይመስላል?
The numbers of internally displaced persons has indeed increased significantly. And I would say behind each one of these numbers you have
የሀገሩ ተፈናቃዮች ቁጥር በከፍተኛ ሁኔታ ጨምሯል። ከእያንዳንዱ ቁጥር ጀርባ ያሉት የተጎዱ ቤተሰቦችና ግለሰቦች ናቸው። እነዚህ በአፋር፣ በአማራ፣ በትግራይ፣ በቤንሻንጉል፣ በኦሮሚያ፣ በሶማሌ ክልል ይገኛሉ። ሁሉንም ሄጄ ጎብኝቻለሁ። እና ለነገርሽ የምችለው ወረቀት ከማግኘት ጀምሮ ለመኖር የሚያስፈልጉ እንደ መጠለያ የመሳሰሉ መሰረታዊ ችግሮች አሉባቸው። በተጨማሪም ድርቁ በአፋርና ሶማሌ ክልል ተጨማሪ ጉዳት እያደረሰ ነው። ስለዚህ በዋነኝነት የሚያስፈልገው መፍትሄ ሰላም ነው። የግጭቱ ሁኔታ እየተለወጠ በሄደ ቁጥር በአስር ሺዎች የሚቆጠሩ ተፈናቃዮችን ወደ መጠለያቸው መመለስ ችለናል። ግን ደግሞ ለመመለስ መጓጓዣ ብቻ አይደለም የሚፈልጉት።
እዚያም መጠለያ መኖሪያ የሚያስፈልጋቸዋል። ምክንያቱም የተወሰኑት ቤታቸው ሙሉ በሙሉ ወድሞባቸዋል።
እንግዲህ ከነዚህ ካነሳናቸው ነገሮች ጋር ተያይዞ የሚነሳው ለሰብአዊ እርዳታ የሚያስፈልገው የገንዘብ ድጋፍ ይመስለኛል። ይሄ ለብዙ የእርዳታ ሰጪ ተቋማት ትልቅ ችግር እንደሆነ ነው የሚገለጸው እና ይሄ ለስደተኞችም ሆነ ለሀገር ውስጥ ተፈናቃዮች በሚታደርጉት ድጋፍ ላይ ምን ያክል ተጽዕኖ አለው?
UNHCR በተመለከተ ስደተኞችንና የሀገር ውስጥ ተፈናቃዮችን ለመደገፍ ያስፈልገናል ብለን ከጠየቅነው ገንዘብ ያገኘነው 19% ብቻ ነው። ይሄ ደግሞ የምንሰጠው ድጋፍ ምን ያክል እንደሚገድበው መገመት ይቻላል። ለህፃናት የሚደረገው ጥበቃ፣ ለጾታዊ ጥቃትና አጠቃላይ ደህንነታቸው የሚደረገው ድጋፍ አደጋ ላይ ይጥላል። ስለዚህ የሚፈለገውን የድጋፍ መጠን ማግኘት በጣም አስፈላጊ ነው። በእርግጥ እርዳታ ሰጪዎች የሚችሉትን ሁሉ እያደረጉ ነው። በመላ ሀገሩ እንዲሁም በመላ ዓለም አቀፍ ደረጃ ያለው ፍላጎትም ይታወቃል። ግን እዚህ ሀገር ያሉትን ስደተኞችና ተፈናቃዮች የሚያስፈልጋቸውን ድጋፍ ካልሰጠን ትልቅ ጥፋት ነው የሚሆነው።
እርግጥ ነው 19% በጣም ትንሽ ገንዘብ ነው። አሁን ደግሞ ከግጭቱም በተጨማሪ በሶማሊያ እና ኦሮሚያ ክልሎች እንደሚታየው ድርቁም ብዙዎችን እያፈናቀለ ነው እና ቀሪው የእርዳታ ገንዘብ መገኘት ካልቻለ ምንድን ነው የሚሆነው?
ከሶማሌና ኦሮሚያ ክልሎች በተጨማሪ አፋርም አለ። እነዚህ ክልሎች በድርቁ በጣም የተጎዱ አካባቢዎች ናቸው። ስለዚህ ጉዳቱ ከአካል ጉዳት ጀምሮ በደህንነታቸው ላይም ጭምር ነው። እነዚህ ሰዎች አካላቸውን የመሸጥ በህገ ወጥ አዘዋዋሪዎች ከሀገር የመውጣት አደጋ ውስጥ ይወድቃሉ። በተጨማሪም ከኢትዮጵያ ውጭ ለመውጣት ይገደዳሉ። እነዚህ አብዛኞቹ ወጣቶች ናቸው። ማህበረሰባቸውን ለማገልገል ትምህርትና መተዳደሪያ የሚሆን ነገር ያስፈልጋቸዋል።
So this will be my last question. As conflict, as we said,
ከላይ እንዳልነው እንግዲህ ግጭት፣ ድርቅ፣ ተጨማሪ ደግሞ የዋጋ ግሽበትና የኑሮ ውድነት እያየለ በመጣ ቁጥር የስደተኞችና የተፈናቃዮች እጣ ፈንታ ምንድነው የሚሆነው? ደህንነታቸው እንዲጠበቅ UNHCR እንደ መፍትሄ የሚያስቀምጠው ምንድነው?
መጀመሪያ ነገር ሁሉም ነገር ጨለማ ብቻ አይደለም። እስካሁን በግጭቱ ምክንያት የተፈናቀሉ ከ30,000 በላይ የሀገር ውስጥ ተፈናቃዮች ወደ መጡበት እንዲመለሱ ማድረግ፣ ሰላም ሊመጣ የሚችልበትን መልካም ነገሮች እየሰማን በመሆኑ ድጋሚ ይፈናቀላሉ ብለን አናስብም። ለምሳሌ በሶማሌ ክልል ተፈናቃዮች የተሻለ ህይወት መምራት ወደሚችሉባቸው ቦታዎች ለማዘዋወር ከመንግስት ጋር እየሰራን ነው። ስደተኞችንም በሌሎች ሀገራት በድጋሚ ለማስፈር የሚያስችሉ ሁኔታዎች አሉ። በዚህ አሜሪካንን ጨምሮ ከሌሎች ሀገራት ጋር ለመስራት ጥረቶች እየተደረጉ ነው። ኢትዮጵያ ውስጥ ለ10 እና 15 ዓመታት በስደተኝነት አስቸጋሪ በሆነ ሁኔታ ይኖሩ አሉ። መብታቸው በብዙ መልኩ ሲገፈፍ አይተናል። እነዚህ ወደ መጡበት ሀገር መመለስ እንደማይችሉ እናውቃለን። ስለዚህ ለኤርትራውያን፣ ለሱዳናውያን እና ደቡብ ሱዳናውያን ስደተኞች ትልቁ አንገብጋቢ ጉዳይ የደህንነት ጉዳይ ነው። ለዚያ ደግሞ ከሚመለከታቸው አካላት ጋር እየሰራን ነው።
ዶክተር ባልዴ ኢትዮጵያ ውስጥ የሚገኙ ስደተኞችንና የሀገር ውስጥ ተፈናቃዮችን አስመልክቶ ላደረጉልን ገለጻ በጣም እናመሰግናለን።
እኔም ስለጋበዛችሁኝ በጣም አመሰግናለሁ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አድማጮቻችን፣ አንድ አጠር ያለ የሙዚቃ አፍታ ወስደን እንመለሳለን።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። መስተንግዶው ሀብታሙ ስዩም፣ በድምፅና ምስል ቅንብሩ ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።